ኢትዮጵያ ውስጥ ከሚኖሩ ከሶስት ሴቶች አንዷ አስገድዶ መድፈር አለም የቤት ውስጥ ጥቃት እንደሚደርስባት በሐምሌ 2015 ዓመተ ምህረት የዩናይትድ ስቴትስ ብሔራዊ የጤና ተቋም NIH ያወጣው ጥናት አመላክቷል። ከቅርብ ጊዜ ወዲህ በተለያዩ ማህበራዊ መገናኛ ዘዴዎች ላይ የሚሰሙ ዘግናኝ የጥቃትና ያስገድዶ መድፈር ዜናዎች ብዙዎችን ለጉዳዩ ትኩረት እንዲሰጡ አድርጓል። ከለላ ለልጆች የተሰኘው የህፃናት የወላጆችና የመምህራን መምሪያ አዘጋጅና መስራች ሰላማዊት ሙሴ ጥቃቶቹ አሁን ላይ እያገኙ የመጡት ትኩረት በጎ ቢሆንም ጥቃቶቹ ግን ድሮም የነበሩ ናቸው ስላለች
ሁለት ነገሮችን ማንሳት የምንችል ይመስለኛል። አንደኛ ብዙ ንዴትና ቁጭት ፍርሃት ወዘተ አለ። ያ ጥሩ ነገር ነው። እንደዚህ አይነት ስሜቶች ናቸው ማህበረሰብን ይኖር ለለውጥ የሚያዘጋጁ ሰዎች ችግር እንዳለ ሲገባቸው ነው መፍትሄ መኖር እንዳለበት ማሰብ የሚጀምሩትና ሶ ነሰሰርሊ ይሄ ስር ነቀል የሆነ ለውጥ ላይመጣ ይችላል። ግን አትሊስት ከግንዛቤ ከመፍጠር ሁኔታ አንጻር እንኳን ብዙ ሰዎች እንደዚህ አይነት ስሜት ሲፈጠርባቸው ጉዳዩን በጥንቅ ለማየት ትንሽ ጥረት ያደርጋሉና ሴቶች ጥቃት ጉዳይ ደግሞ በጣም ብዙ ጊዜ ችላ የሚባል ጉዳይ ነው እና ብዙ ሰው ለካ እውነታው ይሄ ነው ሊያስብለው ይችላል እና በጣም በሚያሳዝን ሁኔታ እንደሰማናቸው አይነት እጅግ አሰቃቂ ወንጀሎች ሲፈጸሙ ነው ብዙ ጊዜ የሴት መብት ተሟጋቾች ፌሚኒስቶች የመሳሰሉት ሲጮሁ ምናምን ችላ ይባላሉ እያከበዳችሁ ነው ይባላሉ የመሳሰሉት። ግን ልክ እንደ አይነቱ ጉድ ሲሰማ ሁሉም ሰው አሀ ማለት ይጀምር። በነገራችን ላይ አሁን የተፈጠረ ያለው ነገር አዲስ ነገር እንዳልሆነ ማስታወስ አለብን።
የሴቶችና የወጣቶች የመወያያ መድረክ የሆነው የአዲስ ፓወር ሃውስ መስራች ሀና ለማ ጥቃት ምንድን ነው ስለሚለው በማህበረሰብ ውስጥ ያለው ግንዛቤ ያልዳበረ መሆኑን ትገልጻለች።
ብዙ ጊዜ ጥቃት ሲባል በቃ አስገድዶ መድፈር ላይ ነው በብዛት ትኩረቱ ያለው። ግን አስገድዶ መድፈርን የሚያበረታቱ ጥቃቅን የሚመስሉ ነገር ግን ወደዛ የሚወስዱ ብዙ አይነት ጥቃቶች አሉ። በቤት ውስጥ ሴት ልጆቻችንን ወንድ ልጆቻችንን ምን እያለን ነው እያሳደግን ያለ ነው? ሴቶች ጥቃት ደረሰብን ሲሉን ልጆቻችን እህቶቻችን እናስተባብላለን ወይ? ሴት ነሽ ወንድ ነህ እያለን የምንከፋፍላቸው ነገሮችስ አሉ ወይ? ምክንያቱም እነዚህ ትንንሽ እንደ ምት ቃላት መሰንዘር ከቤት ሲወጡ ያሉ ለከፋዎችን አስተናግደው ሲመጡ የምንላቸው ነገሮች የምናቃልላቸው ነገሮች ናቸው በኋላ ላይ ተደራርበው ለትልልቅ ጾታዊ ጥቃቶች የሚዳርጉት። ለዛ ከቤተሰብ ጀምሮ ትኩረት መሰጠት አለበት እነዚህ ነገሮች ብዬ አስባለሁ ዘላቂ መፍትሄ ለማምጣት። ሁለተኛው ደግሞ በአካባቢያችን የሚደርሱ ጥቃቶችስ ሴቶችና ህጻናት ላይ ጥቃት ሲደርስ ምንድን ነው የኛ የምናደርገው ተግባር ከዛ ቀጥለን ምን ይመስላል የሚለውን በጣም ራሳችን መገምገም አለብን ብዬ አስባለሁ። እኛ ወደ መጀመሪያ አካባቢ እንደ አዲስ ፓወር ሃውስ ትኩረት ሰጥተን ወጣት ሴቶችን የሚያጋጥሟቸውን ነገሮች በምናይበት ጊዜ በተለይ በከተሞች ላይ ለከፋ በጣም ከባዱ ነገር ነው እና ይሄ ለከፋ ግን በቃላት ብቻ የማያቆምበት ጊዜ አለ። የመጎንተል፣ የመማታት፣ የመመላለስ በጣም ብዙ አይነት የመደብደብ ጥቃት የሚያደርሱበትም ጊዜዎች አሉና እነዚህ ነገሮች ሲደርሱ ወጣት ሴቶችን በምናናግራቸው ጊዜ ማህበረሰባቸው ላይ አካባቢያቸው ላይ ያሉ ሰዎች ላይ የመተማመን እድላቸው በጣም ዝቅተኛ ነው። ምክንያቱም አንቺ ሴት አይደለሽ እንዴ ዝም ብለሽ ለምን አትሄጂ የሚላቸው ሰው ይበዛል፣ ወይም ዝም ብላቸው የሚያልፍ ሰው ይገባታል ብሎ አምኖ የሚያልፍ ሰው ይበዛል።
ብዙዎች ኢትዮጵያ ውስጥ በጥቃት ፈጻሚዎች ላይ የሚሰጡ የቅጣት ውሳኔዎች ይላሉ በመሆናቸው ወንጀሎቹ እየተባባሱ መሄዳቸውን የሚያነሱት ጉዳይ ነው። በዚህ ሐሳብ ሁለቱም እንግዶቻችን ቢስማሙም በዋናነት ግን ትኩረት ሊሰጥ የሚገባው የማህበረሰብ ግንዛቤና ውይይት መሆኑን አጽንኦት ሰጥተውበታል። በቅድሚያ ሰላማዊት ሙሴ
ባለው የፍርድ ሂደትም ላይ ሆነ የተያዘበት መንገድ የመሳሰሉት ድይኖች አንዳንዶቹ ገና መጨረሻው ላይ ያልደረሱ ቢሆንም ብዙ ተቃውሞ አለ። ሁላችንም ብንሆን ይሄ በጣም ማክሲመም የሆነው ቅጣት እንዲሰጥ ለመቀጣጫ እንዲሆን ነው ሌላ እንደዚህ አይነት ነገር እንዳይፈጠር የመሳሰሉት እነዛን ነገሮች እንፈልጋለን ሁላችንም። በርግጥ የህግ ባለሙያ ስላልሆንኩኝ እዚህ ላይ ብዙ ላልል እችላለሁኝ፣ ግን ብዙ ጊዜ የህግ ባለሙያዎች የሚያነሷቸው ነገሮች ምንድነው? አንደኛ ህጉ ላይ ከተቀመጠው ውጪ ከዛ ባለፈ ልንወጣ አንችልም ነው አይደለ? አሁን ለማክሲመም ስንል ለምሳሌ የሞት ቅጣት ነው። የሞት ቅጣት ብይን ብዙ ጊዜ አይተላለፍም። ቅጣቱ ያ ቢሆን ራሱ ብዙ ጊዜ በእድሜ ልክ የሚቀየርበት ሁኔታ ነው መሰለኝ ያለው። ግን አይ ቲንክ ለእኔ ከዛም በልጦ የሚታየኝ ምንድነው ታራሚዎች በእንደዚህ አይነት ወንጀል የታሰሩ ሰዎችን እስር ቤት ከገቡ በኋላ ይኸው 20 ዓመትም ይሁን 25 ዓመትም ይሁን የተፈረደባቸውን ጊዜ በቃ እስር ቤት ተቀምጠው ራሳቸውን ገምግመው ራሳቸው አስበው አሁለካ ጥፋተኛ ነበርኩኝ ብለው እንዲወጡ ነው ኤክስፔክት የምናደርገው ወይስ ሌሎች የመማሪያ መንገዶች አሉ ወይ? እነዚህ ሰዎች ያጠፋቸው ጥፋቶች በእውነትም ጥፋት እንደሆኑና ደግሞ እንዳያረጓቸው ሊያስተምራቸው የሚችሉ የተለያዩ መንገዶች አሉ ወይ?
ማህበራዊ መገናኛ ብዙሃን የተደበቁ እውነቶች ብርሃን እንዲያገኙ አድርገዋል የምትለው ሀና ስለ ጥቃትና ስርዓተ ጾታ ወጣቶች ከልጅነታቸው አንስቶ መማር አለባቸው ትላለች።
እኛ በብዛት ወጣቶች ላይ ትኩረት እናደርጋለን። በጣም በቀላሉ የምንሰጣቸውን እውቀቶች ለመቀበል ዝግጁ የሆኑ የማህበረሰባችን ክፍል ናቸው ብለን ስለምናስብ ወጣቶች በእነሱ ግሩፖች ላይም ደግሞ በምንሰራበት ጊዜ ነፃ ውይይቶችን ፋሲሊቴት ማድረግ ትልቅ ትርጉም ያመጣል ብለን እናስባለን። መወያየት ያስፈልጋል ነው። ከሴቶች ጋር የሴቶችን ብቻ ኃላፊነት አይደለም የወንዶችም የራሳቸውም ኃላፊነት ነው። ሴቶች ጋር ቀርቦ ምንድነው የምታሳልፊው? ምን አይነት ጥቃት ደርሶብሻል? በምን መልኩ ነው እኔ እንደ ወንድ ምን ማድረግ እችላለሁ እነዚህ ነገሮች እንዳይፈጠሩ የሚለው? ምክንያቱም ከምናስበው በላይ ሴቶች ወጣቶችን ቢናግሩንም ባይናግሩንም እነዚህ ጥቃቶች ኢትዮጵያ ውስጥ አንዲት ሴት ስከኖረች ድረስ በሆነ መልኩ ኤክስፒሪየንስ አርጋቸዋለች። የማመን ያለማመን ጉዳይ ነው። ያን ነገር ኮሚኒኬት ማድረግና አጋር መሆንን ማሳየት አለባቸው ወንዶች ቢያስባሉ በእነዚህ ሁኔታዎች ላይ እና ጥቂት ሴቶች ላይ ብቻ የሚፈጸም ጥቃት ነው ብለው ማሰብ ማቆም አለባቸው። ሴቶችን እንደ ጥፋተኛ እነዚህ ጥቃቶች ሲፈጠሩ አድርጎ መውሰድ ካቆሙ ሴቶችም ለውይይት የራሳቸውን ገጠመኝ ለማጋራት በጣም ዝግጁ ይሆናሉ ቢያስባሉ።
በተመሳሳይ ሰላም ሙሴም ሴቶችና ህፃናት ላይ የሚደርሱ አስገድዶ መድፈርና እንዲሁም የቤት ውስጥ ጥቃቶች በዘላቂነት መፍትሄ የሚያገኙት ህፃናትና ታዳጊዎች ላይ መስራት ስንችል ነው ትላለች።
በተለይ ህፃንነት ጀምሮ ይሄን ነገር እንዴት ግንዛቤና ዳብር በተለይ ደግሞ ህፃናት ወንዶችን ጨምሮ ስንል ሁለቱንም ወንዶችንም ሴቶችንም በደንብ አርገን ማጠቃለያ ያለብን ቢያስባለሁ። ወንዶችን በተለይ የምንለው ምክንያቱም ይኖ አድገው እንደዚህ አይነት ጥቃት ሲፈጽሙ እናያቸው ወንዶች ናቸው በብዛት። ያ ነገር ከየት ነው የሚጀምረው? ለምንድነው የደረስነው የሚለውን ወደ ኋላ ተመልሰን ማየት መቻል አለብን እና የምናሳድግበትን መንገድ መቀየር አለብን። በጣም በጣም በቀላሉ ለምሳሌ እንቢ ማለት እንቢ ነው የሚለውን መማር ማስተማር መቻል አለብን። ስለ ፍቃድ ማስተማር መቻል አለብን። እንቢ መባል መሸነፍ እንዳልሆነ ማወቅ መቻል አለብን። በተመሳሳይ ደግሞ ሴቶቻችንን ደግሞ እናሳድግ። እነዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ የማይታወቅበት ካለፈ በኋላ የሚታወቅበት ጊዜ አለ። ኦ ለካ ይሄ ነገር እንደዚህ አርጎ ነው ለካ ተጽዕኖ የፈጠረብኝ እያልን ካለፈ በኋላ የምናስታውሳቸው ነገሮች አሉ። ጉዳዩ በሰዓቱ ጥቃት ስላልሆነ ወይ ትንኮሳ ስላልነበረ አይደለም። ቋንቋው የለንም አናውቅም እና ይሄንንም ማስተማር መቻል ነው። ቋንቋ መስጠት ለሁሉም ይሄ ነገር ልክ አይደለም ብሎ መናገር መቻል አለብን። በልጅነት እድሜ ስናስበው ደግሞ ልጆች ልክ ባልሆነ ሁኔታ ማንም ሰው ቢያናግራቸው ቢነካቸው ቢያሳያቸው ነው እንትንም ራሱ ይሄ ያልተገቡ ልቅዮስ ፊልሞች ምናምን አይነት ነገሮችን ማሳየትንም አይነት ኮንተንት ፎቶም ይሁን ምን ይሁን አካልም ሆነ በፊልም የተቀረጹ ነገሮች በፎቶ የተቀረጹ ነገሮች ማሳየት ተገቢ አይደለም። እንደ ትንኮሳ ነው የሚቆጠረው ያ ሁሉ ነገርና እነዛ ነገሮች ልክ እንዳልሆኑ ለልጆች በሚገባቸው ቋንቋ ማስተማርና ማሳየት መቻል አለበት። ሶ ያ ሲሆን ከዛ ጊዜ ጀምሮ እነዛን ግንዛቤዎች እየጨመሩ እያዳበሩ ይሄዳሉ።
የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር በነሐሴ 11 2016 ዓ.ም የህፃናት መብትን በማስጠበቁ ረገድ በአሰቃቂ ሁኔታ ተደፍራ የተገደለችውን ህፃን ሄቨን ላይ ለደረሰው ኢሰባዊ ወንጀል ሀዘኑን ገልጾ የህፃናት ጥቃትን ለመከላከል በተለየ መልኩ የፖሊሲ አቅጣጫዎች እንዲቀመጡና ስርዓቶችን በመዘርጋት የሚፈጸሙ ጥቃቶች የሚመዘገቡበትና ተገቢ የሆነ ሁሉን አቀፍ አገልግሎት እንዲገኝ የሚደረግበት የህፃናት የመረጃ አያያዝ ስርዓት እንዲዘረጋ የቅርጅት ስራዎች እንዲጠናከሩ እያደረኩ ነው ሲል በፌስቡክ ገጹ ላይ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።